ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኦሮሚያ የተጠራው የሥራ ማቆም አድማ እንደቀጠለ ነው። መንግሥትም የተዘጉ መደብሮችን በኃይል ለማስከፈት እየሞከረና አሻፈረን ያሉትን በማሸግ ላይ ነው ተብሏል። የምሽቱ አብይ ርዕስ ዝርዝር አለው።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ ነሐሴ 19 ቀን 2009 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
ቆንጅት ታዬ አብረናችሁ እናመሻለን።
አሁን በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
ዩናይትድ ስቴትስ ወደ ሀገሮቻቸው እንዲመለሱ ያዘዘቻቸውን ዜጎቻቸውን ለማይቀበሉ 4 ሀገሮች ዜጎች ቪዛ መስጠት ለማቆም ማቀዷ ታወቀ። ከዩናይትድ ስቴትስ የተባረሩትን ዜጎቻቸውን አንቀበልም ካሉት ሀገሮች መካከል ኤርትራ፣ ጊኒ፣ ሴራሊዮን እና ካምቦዲያ እንደሚገኙባቸው ተገልጿል። ዩናይትድ ስቴትስ ከዚህ ቀደምም 2 ጊዜ ይህንን መሰል እርምጃ ወስዳለች። ሳሌም ሶሎሞን ያቀነባበረችውን ዘገባ አዳነች ፍሳዬ ታቀርባለች።
የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስቴር አሜሪካ ውስጥ ለመኖር ህጋዊ ፈቃድ የሌላቸውም የተባሉትን ዜጎቻቸውን አንቀበልም ያሉትን ወይም ሂደቱን የሚያዘገዩትን 4 ሀገሮች ስም ዝርዝር ባለፈው ሳምንት ለውጭ ጉዳይ ሚኒስቴር አስታውቋል። አሁን ታዲያ የውጭ ጉዳይ ሚኒስቴሩ ትዕዛዙን በተግባር የሚያውልበትን መንገድ እየገመገመ ነው። ባለፈው ጊዜ ቪዛ የመከልከሉ እርምጃ በዲፕሎማቶችና በመንግስት ባለስልጣኖች ላይ ያተኮረ ነበር። አሁን ቪዛ የመከልከሉ ጉዳይ ምን ያህል ሰዎችን እንደሚመለከት እስካሁን ባለው ጊዜ ግልጽ አይደለም። ቪዛ የመከልከሉ ውሳኔ የሚተገበረው የውጭ ጉዳይ ሚኒስትሩ ግቡን ሊመታ ይችላል በሚል እምነት በሚወስኑት መደበኛ ሂደት መሰረት ነው ሲሉ አንድ የውጭ ጉዳይ ሚኒስቴሩ ባለስልጣን ተናግረዋል። ሂደቱም ከሚመለከታቸው ሀገሮች ጋር መነጋገርንና በይፋ ማሳወቅን እንደሚያካትት ባለስልጣኑ አክለዋል። በዩናይትድ ስቴትስ የጊኒ አምባሳደር ማማዲ ኮንዴ መስሪያ ቤታቸው ስለ ጉዳዩ በኦፊሴል የተነገረው ነገር የለም ብለዋል። የሰሙት በሚዲያ መሆኑን ጠቁመዋል። 75 የጊኒ ተወላጆች ወደ ሀገራቸው እንደተባረሩ ገልጸዋል። 2000 የሚሆኑ የጊኒ ተወላጆች ዩናይትድ ስቴትስ ውስጥ ካለ ህጋዊ ፈቃድ እንደሚኖሩም ገልጸዋል። በዩናይትድ ስቴትስ የሲራሊዮን አምባሳደር በኮሬ ኮርቱ ስቲቨንስ ደግሞ ሀገራቸው ከተላለፉት ሁሉም የማባረር ትዕዛዞች ጋር ተባብራለች ብለዋል። ከ30 እስከ 40 የሚሆኑ የሲራሊዮን ተወላጆች በልዩ የዩናይትድ ስቴትስ በረራዎች ወደ ሀገራቸው ተመልሰዋል ብለዋል። አሜሪካ ከሚገኙት የሲራሊዮን ተወላጆች ብዙዎቹ ህጋዊ ፈቃድ የላቸውም የሚለውን አልተቀበሉም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደሚለው 46 የሲራሊዮን ተወላጆች በያዝነው ዓመት የመባረር ትዕዛዝ ደርሷቸዋል። 22ቱ በወንጀል ምክንያት እንደተባረሩ፣ አብዛኛው የወንጀል ተግባራቸው ከሱስ አስያዥ መድኃኒት ጋር የተያያዘ መሆኑን የውጭ ጉዳይ ሚኒስቴር ባለስልጣኑ ገልጸዋል። ዩናይትድ ስቴትስ በያዝነው ዓመት 117 ኤርትራውያን፣ 88 የጊኒ፣ 27 ደግሞ የካምቦዲያ ተወላጆች እንዲባረሩ ማዘዟን የውጭ ጉዳይ ሚኒስቴሩ ገልጸዋል።
ሶማሊያ ውስጥ ባንክሮፍት ለተባለ የዩናይትድ ስቴትስ የግል የደህንነት ኩባንያ የሚሰሩ የታጠቁ የጥበቃ ሰዎች ዛሬ አርብ ጠዋት እንቅስቃሴ ባደረጉበት ወቅት 9 ሰዎች መገደላቸውን የደረሰን ዜና አስታውቋል። የታችኛው ሸበሌ ክፍለ ግዛት አስተዳዳሪ አሊ ኑር ለቪኦኤ በሰጡት ቃል ግድያው የተፈጸመው ከሞቃዲሾ ደቡብ ምስራቅ 55 ኪሎ ሜትር ርቀት ላይ ያለች ባሪሬ የምትባል ከተማ አቅራቢያ የሚገኝ እርሻ ቦታ ላይ መሆኑን ገልጸዋል። ነጮችና ጥቂት ሶማሌዎች ያሉበት ኃይል ጥቃት አድርሶ 9 ሰዎች ሕፃናትም ጭምር ገድለዋል ብለዋል። ከተገደሉት መሃል የእርሻ ቦታ ባለቤቶችና ሠራተኞቻቸው ያሉባቸው መሆኑንም አክለው ተናግረዋል። የታችኛው ሸበሌ አገረ ገዢው ለግድያው ተጠያቂ ያደረጉት ሶማሊያ ላሉ የአፍሪካ ኅብረት ኃይሎች የሎጂስቲክስና የሥልጠና ሥራ የሚሠራው ባንክሮፍት የተባለው ኩባንያ የታጠቁ ሶማሌዎችና የውጭ ሰዎችን ነው። እሳቸው እንደሚሉት ታጣቂዎቹ ስላካሄዱት እንቅስቃሴ ሶማሊያ መንግሥት መረጃ አስቀድሞ አልተሰጠውም። ግድያው በተፈጸመበት ወቅት በአካባቢው ምንም አይነት ውጊያ አልነበረም ያሉት ባለሥልጣኑ ታጣቂዎቹ የተሳሳተ ጥቆማ ተሰጥቷቸው ሳይሆን አይቀርም ብለዋል። የሶማሊያን መንግሥት አሚሶምና ባንክሮፍትን አስተያየት ለማግኘት አልተቻለም።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሳውዲ አረቢያ የሚመሩ ኃይሎች የመኗ ዋና ከተማ ሰንአ ባካሄዱት የአየር ጥቃት ቢያንስ 12 ሲቪሎችን ገደሉ፣ ህጻናትም አሉባቸው ብለዋል ምስክሮችና የህክምና ሰራተኞች። ከትናንት ሐሙስ ሌሊት አንስቶ ዛሬ ንጋት ድረስ ፋጅ አታን በተባለው የከተማዋ ደቡባዊ ሰፈር ድረስ በተካሄደው ጥቃት ፍርስራሽ ስር የተቀበሩ ሰዎች መኖራቸውንና ቢያንስ 2 ህንጻዎች መፈራረሳቸውን ነው አክለው የገለጹት። በየፍርስራሹ ስር የተቀበሩትን ሰዎች እርዳታ ሰራተኞች ሲያወጡ ደግሞ የሞቱት ሰዎች ቁጥር ይጨምራል የሚል ስጋት አላቸው። ባለፈው ሳምንት በሳውዲ መራሽ ኃይሎች የአየር ጥቃቶች ቢያንስ 40 ሰው ተገሏል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ በዚህ ሳምንት ሰንአ በሚገኝ ሆቴል ላይ የደረሰውንና ከ30 በላይ ሰው የተገደለበትን የአየር ጥቃት በነጻ አካል እንዲመረመር ማሳሰቡ አይዘነጋም።
ከወደ ሜክሲኮ ባህረ ሰላጤ ከባድ ንፋስ ይዞት የሚነጉደው ከባድ ዝናብ ሃሪኬን ሃርቪ ወደ ቴክሳስ ክፍለ ግዛት ጠረፍ አካባቢ እያመራ ነው። ባለስልጣናት መጠነ ሰፊ ጥፋት ያስከትላል ብለው ለሰጉበት ለዚህ ከባድ ንፋሳማ ዝናብ ውርጅብኝ እየተዘጋጁ ናቸው። ዝናቡ ቴክሳስ የብሱ ላይ የሚደርሰው ከሰዓታት በኋላ ቢሆንም ፍጥነቱ ግን እየጨመረ ነው። በሰዓት ከ200 ኪሎ ሜትር በሚበልጥ ፍጥነት የሚውዘገዘግ ንፋስ የሚነጉደው ዝናብ ጠረፉን አካባቢ ቢያንስ 80 ሳንቲሜትር ያህል በውሃ ያጥለቀልቃል ተብሎ ተሰግቷል። ሃሪኬን ሃርቪ ቴክሳስ ላይ ከባድ ጉዳት እንደሚያደርስም የዩናይትድ ስቴትስ የፌዴራል አስቸኳይ ጉዳዮች አስተዳደር መስሪያ ቤት ዋና ኃላፊ አስጠንቅቀዋል። ዋናው ስጋታቸው ማስጠንቀቂያውን ቸል ብለው ቤታቸውን ላለመልቀቅ የወሰኑ ጠረፉ አካባቢ የሚኖሩ አንዳንድ ዜጎች መኖራቸውን ነው ብለዋል።
አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኝ የሺያዎች መስጊድ ላይ በደረሰ ያጥፍቶ ጠፊ ጥቃት ቢያንስ 20 ሰዎች መገደላቸውን የሀገሪቱ ባለስልጣናት ገለጹ። በአርብ የጸሎት ሰዓት ላይ በደረሰው ጥቃት የተገደሉት 2 ፖሊሶች ሲሆኑ ከ40 በላይ ደግሞ መቁሰላቸው ታውቋል። የአፍጋኒስታን የሀገር አስተዳደር ሚኒስቴር ቃል አቀባይ ናጂብ ዳኒሽ ኢማም ዛማን መስጊድ በራፍ ላይ ቢያንስ 1 አጥቂ ቦምቡን ሲያፈነዳላቸው ሌሎቹ ወደ ውስጥ ገብተው ጥቃት አደረሱ ነው ያሉት። የእስልምና መንግስት ብሎ ራሱን የሚጠራው ቡድን ለዚህ ጥቃት ኃላፊ ነኝ ብሏል። ኢማም ዛማን አርብ ብዙ ምዕመናን ከሚገኙባቸው የአካባቢው ትላልቅ መስጊዶች አንዱ እንደሆነም ተገልጿል። ይህ የዛሬው ጥቃት የደረሰው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አፍጋኒስታንን በተመለከተ አስተዳደራቸው የሚከተለውን አዲስ ፖሊሲ ይፋ ካደረጉ ከጥቂት ቀናት በኋላ መሆኑ ነው። ፕሬዚደንቱ በአዲሱ ፖሊሲያቸው ለጦር ኃይል አዛዦቻቸው ውሳኔ የመስጠት ስልጣን ሰጥተዋል። ፓኪስታንንም ባህሪዋን በአስቸኳይ ትቀይር፣ ለአፍጋን ታሊባኖች መጠለያ መስጠቷንም ታቁም ሲሉ አስጠንቅቀዋል ፕሬዝደንቱ። የአፍጋኒስታንንም መንግስት ከዩናይትድ ስቴትስ የሚያገኘውን እርዳታ አይነካብኝም ከሚል ስሜት ተቆጥቦ የለውጥ እርምጃዎችን አፋጥኖ ይውሰድ ሲሉ ፕሬዝደንት ትራምፕ አሳስበዋል።
ሰሜናዊ ህንድ ውስጥ 2 ተከታዮቻቸውን ደፍረዋል ተብሎ የተከሰሱ አንድ አወዛጋቢ የሆኑ መንፈሳዊ መሪ ላይ ፍርድ ቤት ወንጀሉን ፈጽመዋል ብሎ ብይን መስጠቱን ተከትሎ በተቀሰቀሰ ብጥብጥ ቢያንስ 28 ሰው ተገድሏል፣ ሌሎች 200 ሰዎች ቆስለዋል። ራሳቸውን ዶክተር ጉርሚት ራም ራሂም ሲንጂ ኡንሳን ብለው የሚጠሩት የመንፈሳዊ መሪ በብዙ 10 ሺዎች የሚቆጠሩ ተከታዮቻቸው ፓንቹኩላ ከተማ ፍርድ ቤት አካባቢ ተሰብስበው ጠብቀዋቸዋል። ዛሬ ፍርድ ቤቱ ብይኑን እንደሰጠ ነው ደጋፊዎቻቸው ኃይል የቀላቀለ ረብሻ የጀመሩት። የመንግስት ሕንጻዎችን አቃጥለዋል፣ ጋዜጠኞችና ፖሊሶች ላይ ጥቃት አድርሰዋል። ፖሊሶች በአስለቃሽ ጋዝና በኃይል በሚረጭ ውሃ ሊበትኗቸው ከሞከሩ በኋላ ወደ ሰማይ ማስጠንቀቂያ ጥይት ተኩሰዋል ተብሏል። ዲራሳቻ ሳውዳ የሚባል እምነት መንፈሳዊ መሪው ተከታያቸው የሆኑ 2 ሴቶች ደፍረዋል ተብለው የተከሰሱ ሲሆን ደጋፊዎቻቸው ያስተባብላሉ። የቡድኑ ቃል አቀባይ ተከታዮቻቸው እንዲረጋጉ ተማጽነዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ቮይስ ኦፍ አሜሪካ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ
በኦሮሚያ ለአምስት ቀናት የተጠራው የሥራ ማቆም አድማ ዛሬም ለሶስተኛ ቀን ቀጥሎ ውሏል። መንግስትም የተዘጉ የንግድ መደብሮችንና ምግብ ቤቶችን በኃይል ለማስከፈት በያዘው ሙከራ እየገፋ ነው ሲሉ ያነጋገርናቸው የተቃዋሚ ፓርቲ አመራሮች ገልጸውልናል። ቀጣዩ ዘገባ በመንግስት እየተወሰደ ነው የተባለውን አዲስ እርምጃም ባለስልጣን ጠይቆ ያገኘውን ምላሽ አካቷል። ዘገባውን ያጠናቀረው ሶሎሞን ክፍሌ ነው።
የፖለቲካና የህሊና እስረኞች ይፈቱ፣ አላግባብ ከመጠን በላይ የተጣለው የግብር ክፍያ ጥያቄ ይሰረዝ፣ በአጠቃላይ የዜጎች ሁለንተናዊ ሰብአዊ መብቶች ይከበሩ ሲል በመላ የኦሮሚያ ክልል ከተሞች ለአምስት ቀናት የተጠራው የሥራ ማቆም አድማ ዛሬም ለሦስተኛ ቀን መቀጠሉን የመንግሥት ኃይሎችም እርምጃ እየወሰዱ መሆናቸውን የገለጹልኝ የኦሮሞ ፌዴራላዊ ኮንግሬስ ፓርቲ ምክትል ፕሬዚደንት አቶ ሙላቱ ገመቹ ናቸው። አብዛኛውን የእህል ዘር ለአዲስ አበባ ከተማ አቅራቢው የኦሮሚያ ክልል በሥራ ማቆም አድማ ላይ ከሆነ በኢኮኖሚው አኳያ ምን ያህል ተጽዕኖ እንዳሳደረም ለማወቅ ጥያቄ አቅርቤያለሁ። ወደፊት በምጣኔ ሀብት ባለሙያ እስከምናስገመግም ድረስ ለዛሬ ካነጋገርኳቸው ወገኖች ያገኘሁት አጭር ምላሽ በጥቂት ቀናት የሥራ ማቆም አድማ በኢኮኖሚው ላይ ያመጣውን ወይም ያደረሰውን ተጽዕኖ ለማወቅ ያስቸግራል። ሁኔታው በዚሁ ከቀጠለ ወደፊት ይታያል የሚል ነው። አሁን ወደ ከተማዋ ከዚህም ከዚያም እህል መግባቱ ቀጥሏል። በመጋዘንና ጎተራዎች ያለውም ገና ተሟጦ ባለማለቁ ከወዲሁ አስተያየት መስጠት እንደሚያስቸግርም አስረድተውኛል። ወደ ዕለታዊ ሁኔታዎቹ ስመለስ በቅድሚያ በኦሮሚያ ክልላዊ አስተዳደር የመንግሥት መገናኛ ጉዳዮች ቢሮ ኃላፊውን አቶ አዲሱ አረጋ ቂጤሳን እናገኛለን። በኦሮሚያ ለተቃውሞ እንቅስቃሴ መሪ ምክንያቶች ናቸው ያሏቸውንና በየትኞቹ ወረዳዎች እየተካሄዱ እንዳሉ ይዘረዝራሉ።
ኦሮሚያ ክልል ሰሞኑን ከነሐሴ 17/2009 ጀምሮ በተለያዩ ማህበራዊ ሚዲያዎች በተሰራጩ ገበያና የግብይት ማቆም አድማ፣ ቤት ውስጥ የመዋል አድማ ጥሪ ሲደረግ ነበረ። የእነዚህ ጥሪዎች መሰረታዊ ጥያቄዎች እንደ አጀንዳ የተነሱት አንተ እንደጠቀስከው ሶስት ነገሮች ናቸው። አንደኛውና መሰረታዊ ነገር ከግብር ጋር በተያያዘ ከአቅም በላይ ግብር ተጭኖብናል፣ ይሄ ይነሳ የሚል ነው። ሁለተኛው ጉዳይ የኦሮሚያ የአስተዳደር ወሰኖች አልተከበሩም፣ ሊከበሩ ይገባል የሚል ከዚህ ጋር ተያይዞ አንዳንድ የሰብአዊ ጥሰቶች እየተፈጸሙ ነው የሚል ተነስቷል። ከዛ ባለፈ የኦፌኮ የአመራር አካላት ከእስር መፈታት አለባቸው የሚልም ጥያቄዎች በማህበራዊ ሚዲያ ሲሰራጩ ነበረ። ያንን ተከትሎ ከነሐሴ 17/2009 ዓ.ም ጀምሮ በመላ ኦሮሚያ ማለት ነው፣ በኦሮሚያ ክልል ከ300 በላይ ወረዳዎች ናቸው ያሉት፣ በመላ ኦሮሚያ የግብይት ማቆም ቤት ውስጥ የመዋል አድማ ተጠርቶ ነበረ። ከዛ መነሻነት ኦሮሚያ ውስጥ ባሉ 29 ወረዳዎችና ወደ 5 የሚጠጉ ትላልቅ የከተማ አስተዳደር ለክልል ተጠሪ የሆኑ የከተማ አስተዳደሮች ላይ ገበያ የማቆም ሱቅ የመዝጋት የትራንስፖርት አገልግሎት እነዚህ የባጃጅ አገልግሎቶችን ከተማ ውስጥ የማቋረጥ ሁኔታዎች ተከስተዋል። ይሄ የተከሰተባቸው ቦታዎች ለምሳሌ ዞኖቹን ወስደን ብናይ ሆሮ ጉድሩ ወለጋ የተወሰኑ ወረዳዎች ላይ ተከስተዋል። ሆሮ ጉድሩ ዞን ሆሮ ወረዳ ጅማ ገነት የሚባል ጉድሩ አባይ ጮመንና ጃርቴ ላይ ነው የተከሰተው። ምዕራብ ሸዋም ባኮ፣ ግንደበረት፣ ጀልዱ፣ ሚዳቀኝ፣ ቶኬ ጮቤና አቡና ግንደበረት፣ ድሬንጭኒ የተባሉ ወረዳዎች ላይ ገበያ ማቆም አድማው ተደርገዋል። ምዕራብ ሐረርጌም እንደዚሁ አሰቦት፣ ሚኤሶ እና ጡሎ ወረዳዎች ላይ፣ ምስራቅ ሐረርጌ አወዳይ፣ ሀረማያ እና ኮምቦልቻ ላይ፣ ባሌም ሮቤ ከተማ ላይ፣ እንዲሁም ምስራቅ ወለጋ ነቀምት ከተማ፣ ሆለታ ከተማ፣ አምቦ፣ ወሊሶ እና አካባቢው ላይ እንደዚሁ ይለላ የሚባል አካባቢ የግብይት ማቆም አድማ ተደርገዋል። ቄለም ወለጋም፣ ደምቢዶሎ፣ ጋውቄቤ እና ዳሌው አበራ የሚባሉ ወረዳዎች እንደዚሁ ግብይት የማቆም ነገሮች ተካሂደዋል ማለት ነው።
አሁን ባለንበት ደረጃስ ሁኔታው ምን ይመስላል ስል አቶ አዲሱን ጠይቄያለሁ።
አሁን ባለንበት ደረጃ ሁኔታው ወደ መደበኛ አካሄድ እየተመለሰ አምቦም፣ ወሊሶም አካባቢ ዋና ዋና የሚባሉ ከተሞች አካባቢ ወደ መደበኛ የኑሮ ሂደት እየመጣ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ለጠየቀኝ ጥያቄ አንደኛውና መሰረታዊ ጥያቄ መነሻ ነው የተባለው ግብር ጋር ተያይዞ ያለው ጉዳይ ነው። ግብር ጋር ተያይዞ ያለው ጉዳይ ባለፈውም በተደጋጋሚ በእናንተ ሬዲዮ ላይም ቀርቤ መግለጫ ሰጥቼ እንደነበረው መደበኛ አሰራር ተዘርግቶ ሲታይ ነው የነበረው። መታየት ብቻ ሳይሆን ደግሞ የግብር የዕለት ገቢ ተበኑ ላይ ተፋለ ተብሎ ቅሬታ ስለቀረበ ቅሬታዎች በስፋት ቀርበው ኮሚቴ ተቋቁሞ መረጃ ማስረጃ ቀርቦ ማስተካከል ተደርጎባቸዋል። ማስተካከል የተደረገው በሁለት መንገድ ነው። አንደኛውና መሰረታዊ ነገር ከዕለት ገቢ በላይ የተመነብን ያሉ ሰዎች ማስረጃቸውን አቅርበው ሙሉ በሙሉ መፍትሄ እንዲያገኝ ወደ ትክክለኛው የተመን ልክ እንዲመጣ ኮሚቴው የዕለት ገቢ ሲተምን የሰራቸው ስህተቶች የፈጸማቸው ስህተቶች እንዲታረሙ የተደረገበት ሁኔታ ነው ያለው። ሁለተኛውና መሰረታዊ ችግር የነበረው ደግሞ ከደረጃ አመጣጥ ነው። ደረጃ ሲ መሆን ሲገባ ወደ ቢ መሆን ሲገባ ወደ ደረጃ ኤ መጥቶ ያን አግባብ የሌለኝ ደረጃ ተሰጥቶኛል የሚል መረጃ ማስረጃ ቀርቦ እነዚህን እንዲፈቱ የተደረገበት ሁኔታ ነው ያለው። ስለዚህ ከግብር ጋር ተያይዞ ያለው ነገር አሁን ባለው ተጨባጭ ሁኔታ ሱቅ ወደ ማዘጋት ወደ እንደዚህ አይነት አድማ የሚያስኬድ አግባብነት የለውም። መንግስት በደንብ ከንግድ ማህበረሰቡ ጋር ተወያይቷል። መወያየት ብቻ ሳይሆን ደግሞ መደበኛ የሆነ የቅሬታ አፈታት ስርዓትን ዘርግቷል። መዘርጋት ብቻ ሳይሆን በዛ ያፈታት ሂደት ውስጥ ነጋዴዎቹ እንዲሳተፉ፣ ድምጻቸው በአግባቡ እንዲሰማ፣ ማስረጃቸውን እንዲያቀርቡ፣ ያቀረቡት ማስረጃዎች ደግሞ በአግባቡ እንዲታይላቸው ተደርጎ የግብር መክፈል ሂደቱም ራሱ ወደ መቀናቀፍ ነው ያለው።
አሁን እንግዲህ አድማው ተጀምሯል። በእናንተ በኩል አድማውን ለማስቆም እርምጃ እንወስዳለን ተብሏል። ምን አይነት እርምጃ ነው ለመውሰድ ያቀዳችሁት?
ግብይት የቆመባቸው ቦታዎች ላይ ሱቅ ዘግቶ፣ የሪት አገልግሎት ዘግቶ፣ ባጃጁን ስራ አስቆሞ መንግስትን ቻሌንጅ ማድረግ የሚፈልግ አካል መጥቶ እንደሆነ ሁሉ ሌላው ደግሞ የዕለት ጉርሴን ላገኝ ነው፣ ሱቄን ከፍቼ መነገድ አለብኝ፣ ምግብ ቤቴን ከፍቼ አገልግሎት መስጠት አለብኝ ብሎ በሚልበት ሰዓት ሌላው ላይ ደግሞ ጫና መፍጠር ኢ ዲሞክራሲያዊ አካሄድ ነው። ይሄ ስህተት ነው። መንግስት የዜጎችን ዲሞክራሲያዊ መብት ማክበር አለበት። ቤቴን ዘግቼ መንግስት ላይ ጫና ፈጥራለሁ፣ ተቃውሞዬን አሰማለሁ የሚለው አካል መብት እንዳለው ሁሉ በዚህ በተቃራኒ ደግሞ አይ እኔ የዕለት ስራዬን ሰርቼ የዕለት ጉርሴን አግኝቼ ልጆቼን ማሳደግ ወደ መደበኛ ኑሮዬ መቀጠል እፈልጋለሁ የሚለው ደግሞ ፕሮቴክሽን ይፈልጋል። አሁን የአድማው አካሄድ ላይ ያሉ ስህተቶች ምንድን ናቸው? በተለያዩ ማህበራዊ ሚዲያዎችም እንደምትገነዘቡት እከሌ የሚባል ሰውዬ ሱቁን ከፍቷልና እርምጃ ወሰዱበት፣ እከሌ የሚባል ሰውዬ በዚህ ታርጋ ቁጥር መኪና እየሄደ ነውና እርምጃ ወሰድበት፣ መኪናውን አውጡ የሚል አካሄድ ነው ያለው። በዚህ አካሄድም ጉዳቶች ደርሷል። ተጨባጭ ጉዳቶች እርምጃ የምንወስደው ጉዳት የሚወስዱ አካላት ላይ ነው። ለምሳሌ ሮታ አካባቢ ከትላንት ወዲያ ሰላማዊ ሰዎችን ሲያጓጉዝ የነበረ ለሁለት የአንበሳ አውቶቡሶች ላይ ድንጋይ በመወርወር መስታወታቸውን የሰመነ ሰባበር ሂደት ነው የነበረው። ከዛ ባለፈ የኦሮሚያ ብሔራዊ ክልላዊ መንግስት የሰራተኞች ሰርቪስ ላይ እንደዚሁ አራት መስታወቶቹን የተሰባበ በዛሬ ሁለት ራሱ አዲስ አበባ ወደ ጅማ ሲጓዝ የነበረ ሁለት የህዝብ ማመላለሻ ሀገር አቋራጭ አውቶቡሶች ላይ ድንጋይ የመወርወር ሁኔታዎች ናቸው የነበሩት። ከዚህም አልፎ ደግሞ ህዝቡ እንዲሳቀቅ የዕለት ተዕለት ኑሮውን በአግባቡ እንዳይመራ ተገዶ ማለት ነው በፍርሃት አድማ እንዲቀላቀል በማድረግ ሀራስመንት የማድረግ ነገሮች አሉ፣ የማስገደድ ሁኔታዎች አሉ። ስለዚህ መንግስት ዜጎች በመደበኛነት በዕለት ተዕለት የመንግስት ላይ ቅሬታ ካላቸው ቅሬታቸውን ለማሰማት ያሉ አሰራሮች በቂ አይደሉም። ስለዚህ በአድማ መልክ በሬ ለግቻ ያሰማለሁ የሚለው መጥቶ እንደሆነ ሁሉ ሱቄን ከፍቼ እፈራለሁ፣ የዕለት ጉርሴን አገኛለሁ ብሎ የሚለውን ደግሞ ዲፌንድ ማድረግ አለበት፣ እነሱን መጠበቅ አለበት፣ ለእነሱ ከለላና መከታ መሆን አለበት። ስለዚህ በዚህ አካባቢ አስገድደው ሱቅ መዝጋት የሚሄዱትን አስገድደው መኪና ትራንስፖርት አገልግሎት እንዲቋረጥ ለማድረግ የሚሄዱት ላይ ነው እርምጃ የምንወስደው ማለት ነው። ሰላማዊ እስከሆነ ድረስ ማንኛውም ሰው በሰላማዊ መንገድ ተቃውሞውን መግለጽ መብቱ እንደሆነ በግልጽ ሊታወቅ ይገባል ማለት ነው።
በአማራው ክልል በኩልስ በየትኞቹ ከተሞች ነው ተቃውሞ አለ የሚባለው? አቶ አዳነ ጥላሁን የመኢአድ ማለትም የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊና የሕዝብ ግንኙነት ኃላፊ ይመልሳሉ። ሌሎች ፓርቲያቸው የሚንቀሳቀሱባቸውን አካባቢዎችም ይጨምራሉ።
እንግዲህ እስከ ትናንት ድረስ አልፎ አልፎ ባህር ዳርም፣ ሸበድ በረንታም፣ ብቸና፣ አደስ እና በመሳሰሉት ተቃውሞ ነበረ። በዛሬ ሁለት ባለ መረጃ መሰረት ግን በከፊል ለምሳሌ ባህር ዳር ላይ በሱቆች ተከፍተዋል። ሸበል በረንዳ ላይ ያው 27 ሰው ታስሯል፣ ግን ያው እንትኑ ሱቆቹ ተከፍተዋል። ቢቸና ላይ 8 ነጋዴዎች ታስረዋል፣ ያው ግን ስራ አሁንም ጀምሯል። አዴት ላይ የበርበሬና የእህል በረንዳዎች ዝግ ናቸው። አማራ ክልል ላይ የምታያቸው እንትኖች በአብዛኛው እዚህ ከኦሮሚያ የስራ ማቆም አድማ በፊት በተጀመረው አላግባብ የግብር ተመን ዙሪያ የተቋሰለ አይነት ሁኔታ ነው የምናየው እና እስከ ትናንት አሁን ባህር ዳር ላይ ትራንስፖርት መቆፋዝማ እናነበረው ግን በግድ ወደ ስራ እንዲገቡ እየተደረጉ ያለበት እንትን ነው። ሻሸመኔ አካባቢ ላይ ሁሉም ዝግ ነው። ለምሳሌ አማሮ የምትባል ወረዳ አለ፣ ድላ፣ ኮንሶ እነዚህ አካባቢ ላይ አሁን ዝግ ነው። ሱቆችን ሁሉም ዝግ ናቸው። ትራንስፖርትን አስመልክቶ የመከላከያ ኃይል የግድ ወደ ስራ እንዲገባ እየተደረገ ያለበት ሁኔታ ነው ያለው። እንደገና ወደ አርባ ምንጭ የሚያስገድ የመኪና መንገድ አለ። አጀ የምትባል ከተማ አለች፣ ያችም ዝግ ናት። ቂሬ የምትባል ወረዳ ላይ በሲዳማ ብሔርና በኦሮሞ ብሔሮች መካከል አለመግባባት እንዳለና የኦሮሞ ተወላጆች እየተፈናቀሉ መሆኑን መረጃ አለን። በዚሁ አካባቢ አሁን በሲዳማና በጉጂ ብሔረሰብ መካከል ውጥረት አለ። ከዚያ ውጭ አዋሳ ራሷ ዙሪያዋና ራሷ ከተማው ስራ ማቆም አድማ አለ። በስምንት ክፍለ ከተሞች አዋሳ ከተማ ላይ የስራ ማቆም አድማው እንዳለ ትክክለኛ ሀበ ኢንፎርሜሽን አለ። ከዚህ ውጭ አሁን ደግሞ በጣም ከፍተኛ የሆነ ችግር የፈጠረው ሰገን ህዝቦች ላይ ነው እና ደራሽ ወረዳ ላይ አሁን መንግስት ሆን ብሎ የሃይማኖት ግጭት ለመፍጠር በተለይ አሁን የሃይማኖት ግጭት በፕሮቴስታንትነትና በባዶ እምነት መካከል ሆን ተብሎ የተለኮሰ እሳት ነው ደግሞ አሁን ሰገን ህዝቦች አካባቢ ላይ እያጋጠመ ነው።
አቶ አዳነ፣ ከትላንት በስቲያ ረቡዕ በመላ ኦሮሚያ ክልል ከተጠራው የአምስት ቀናት የሥራ ማቆም አድማ ጋር ይሄ ግንኙነት አለው? በአማራ ክልል እየተካሄደ ነው ያሉኝ የተቃውሞ እንቅስቃሴ
ብልጭ ብርግል የሚል አይነት እንትን ያለ አሁን በመጀመሪያ ደረጃ ላይ የአማራ ክልል ላይ ልዩ ትኩረት አድርጎ እንትን ያደረገው ያው በንግዱ ማህበረሰብ ነው እና ያ ሙሉ በሙሉ ገና ሳይቀረፍ እንደገና ይሄ አሁን በኦሮሚያ የተጠራው የሥራ ማቆም አድማ ነው የቀጠለው። ዞሮ ዞሮ ግን ሙሉ በሙሉ አሁን በአማራ ክልል ላይ እሱ ስራ ላይ እየዋለ ነው የሚል አይነት አቋም አይደለም ያለው። ያው ቀድሞ የወታደሩ ክፍል የማስገደዱንም ከቤት የማስወጣቱን እና የመሳሰለውን እየሰራ ስለሆነ ነው።
እና በኦሮሚያ የተጠራው የስራ ማቆም አድማ ለመንግስት ካቀረባቸው ጥሪዎች መካከል እንደሚያውቁት የፖለቲካና ህሊና እስረኞች በሙሉ ይፈቱ፣ የታቀደው የናረ የግብር ክፍያ ይስተካከል የመሳሰሉት ይገኙበታል። በአማራው ክልል ህዝቡ ለመንግስት የሚያቀርበው ጥያቄ ምንድን ነው? በዝርዝር
በብዛኛው በአማራ ክልል ላይ አተኩሮ የተነሳው በዚህ አላግባብ የተጣለው የግብር ተመን ነው። እንትኖች አለ አሁን የዚህ ዲሞክራሲ ምህዳሩ መጥበብ አለ፣ የታሰሩ ይፈቱ እኒህም እንዳሉ ሆኖ ግን በከፍተኛ ደረጃ ላይ አሁን ሙሉ በሙሉ ገሀድ ወጥቶ የምታገኘው የዚህ የግብር ተመኑ ላይ ያለው ቅሬታ ነው። አልተፈታም። አሁን ለምሳሌ ባለፈው ሰምተህ ከሆነ ጠቅላይ ሚኒስትሩ ራሳቸው አምነዋል 40% ስህተት ነበር ነው የሚለው። ያም ራሱ ሆነ አሁን በአማራ ክልል ላይ ይሄ ችግር አልተፈታም እና በአብዛኛው አሁን ትኩረት የሰጠው ምህዳሩም ከፖለቲካ እንትን የሚልቅ በግብሩ ዙሪያ ላይ ነው። እንደመያድ ዘለንቻ አይደለም እኛ አሁን የማጣራት ስራችን በሀገሪቱ ውስጥ 289 ወረዳዎች ላይ መዋቅር ስላለ አስፈላጊ ከሆነ በሻሸመኔም በሌሎች በአማሮ በድሪላ በኮንሶ ያለውን ሊሰጥህ ይችላለሁ። እኛ ዲቴል የሆነ ኢንፎርሜሽን አለኝ።
ከመንግስት አዎንታዊ ምላሽ ባይገኝ ምን ታደርጋላችሁ ብለን የጠየቅናቸው የኦሮሞ ክልል ከተሞች ነዋሪዎች ኃይል መፍትሄ አይሆንም፣ መፍትሄው ሰላማዊ ድርድር ብቻ ነው ብለዋል። በአማራው ክልልስ በኩል መፍትሄው ምንድን ነው የሚባለው?
በቃ ዞሮ ዞሮ የግድ ወደ እርቅ መንግስት መግባት እንዳለበት ነው እኮ ህዝቡም እየጠየቀ ያለው። አማራን ክልልነት ግን ልል የፈለኩት አሁን አንደኛ ራሱ ተቃዋሚ ፓርቲ ተብዬዎች የእኛን ጥምር ማለት ነው ሙሉ በሙሉ ይሄንን ትግል እንትን ስላልመራ ነው ወጥ በሆነ መልክ የተንቀሳቀሰ እንትን አታይበትም። ብልጭ ዘግን የምልህ ዛሬ አንድ ቦታ ላይ ይነሳል ከነገ ወደ እንትን ይሄ እንትን አለ። ግን ጥቅል ጥያቄያቸው የዲሞክራሲ ምህዳር መጥበብና በመንግስት ደረጃ ላይ እንደውም አንዳንድ አካባቢዎች ያው ማቸው እንዳይገለጽ እንትን ስለምንለው እንጂ በቃ የመንግስት በቃ እያሉት ነው ህዝቡ እያለ ያሉ በመፈክር ደረጃ በቃ ከአሁን በኋላ ያ ቤት እንትን ስልጣን ማስረከብ አለበት የሚል ብዙ ጥያቄ እንዳለ እናውቃለን። ዞሮ ዞሮ ግን በተቀናጀ መልኩ እኛም ብንሆን ገና አልመራ ነው በግልጽ በመናገር እኛም ጋር ሴቶች አሉ ለማለት ፈልጌ ነው።
እንግዶችን አመሰግናለሁ። በሳምንቱ ማብቂያ ነገ ቅዳሜና እሁድ የከተሞቹን ውሎ በሰኞ ቅንብራችን እንመለስበታለን። ሰበር ዜና ካለ ግን በየዕለቱ ዜናችን እናቀርባለን።
የምሽቱን አብይ ርዕስ አድምጠናል። ሌሎች ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ እንሻገራለን። ቀጣዩ ዓመት ሌላ የድርቅ ዓመት እንደማይሆን ለመናገር ጊዜው ገና ነው ይላል የኢትዮጵያ ሜቴዎሮሎጂ ኤጀንሲ። ዘንድሮን ጨምሮ ለሁለት ተከታታይ ዓመታት የተከሰተው ድርቅ በሚሊዮኖች የሚቆጠሩ ኢትዮጵያውያንን የእርዳታ ጥገኛ አድርጎ ቆይቷል። የኢትዮጵያ ብሔራዊ የሜቴዎሮሎጂ ኤጀንሲ ምክትል ዋና ዲሬክተር የሆኑትን አቶ ዱላ ሻንቆን ያነጋገረው እስክንድር ፍሬው ተከታዩን ዘገባ አስተላልፏል።
ብሔራዊ የሜትሮሎጂ ኤጀንሲ ቀደም ሲል እንደተነበየውም የዘንድሮው የክረምት ዝናብ በታሰበውና በመደበኛው መንገድ ቀጥሏል። የኤጀንሲው ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ይህንኑ ነው የገለጹት።
እንግዲህ በአጠቃላይ ትንቢያ ሰጥተን ነበረ። ኢትዮጵያ ውስጥ በምዕራባዊ የአገሪቷ ክፍል በአጠቃላይ ከመደበኛና መደበኛ በላይ እንደሚሆን፣ ማዕከለኛውም እንደዛ ማለት እንደሚሆን፣ ከሰባ እስከ ሰማና ድረስ መደበኛ የሆነ ዝናብ እንደሚያገኝ ሰጥተናል ማለት ነው። ስለዚህ በዛ አይነት እየሄደ መሆኑን ነው የምናረጋግጠው።
የጠቀሷቸው የአገሪቱ አካባቢዎች ግን አብዛኛውን የአገሪቱን አካባቢዎች ይሸፍናሉ።
እንግዲህ ምንድነው የአገሪቷን አካባቢዎች ማለት የክረምት ዝናብ የሚያገኙ አካባቢዎች ብቻ ነው ማለት ነው። አብዛኛዎቹ ማለት ነው ከደቡብና ደቡብ ምስራቅ በስተቀር ማለት ነው። ደቡብ ምስራቅ ማለት ደቡባዊ የሶማሌ አካባቢዎች፣ የቦረና አካባቢ፣ የኮንሶ እነዚህ አካባቢዎች የተጠቀሱ እነ ጂንካ ምናምን በታች አካባቢ ያሉት ዝናብ የሚያገኙበት ጊዜ አይደለም ማለት ነው።
ወቅታቸው አይደለም።
ስለዚህ ግን በሌሎቹ አካባቢዎች ጥሩ ዝናብ እየዘነበ መሆኑን ነው ማለት ነው።
ስለዚህ ትንበያው ይዞላችኋል። በትንበያው መሰረት እየሄደ ነው እስካሁን?
አዎ፣ በትንበያው መሰረት እየሄደ ነው። ምክንያቱም ትንበያ ስንሰጥ የመቀዝቀዝም የመሞቅም የባህር ሁኔታ እንደሌለ ነው ፓሲፊክ አካባቢ ያለው ማለት ነው። ኤልኒኖም ላሊናም እንደሌለ ነው ትንበያ የተደረገው ማለት ነው።
በዛ መሰረት እየሄደ ነው። ባለፈው ዓመት የተከሰተው ድርቅና የዘንድሮው የበልግ ዝናብ አነስተኛ መሆን 8.5 ሚሊዮን ዜጎች የምግብ እርዳታ ጥገኛ አድርጓል። በዘንድሮው ክረምት ግን እንደተገለጸውም ዝናቡ በተጠበቀው ሁኔታ ቀጥሏል። ይህ ብቻውን ግን የሚቀጥለው ዓመት ሌላ የድርቅ ዓመት እንደማይሆን ማረጋገጫ አይደለም። አቶ ዱላ እንደሚያብራሩት
ድርቅ ማለት የዝናብ ማነስና የመብለጥ ነው። አሁን ለምሳሌ ባለፈው ጊዜ በዚህ ዝናብ በሚያንስባቸው አካባቢዎች በደቡባዊ ሶማሌ፣ በጎዴ አካባቢ፣ በዋርደር፣ በዚህ በቦረና፣ በኦሮሚያ በቆላማ አካባቢዎች፣ በዚህ በደቡብ ህዝቦች የነበረው የራሱ ባህሪ ስላለው እጥረት ሁለት ጊዜ ማግኘት የነበረባቸው አምናም አላገኙም፣ ዘንድሮም አላገኙም እዛ አካባቢ ማለት ነው። አሁንም ዝናብ የላቸውም እዛ አካባቢ፣ የዝናባቸው ጊዜ አይደለም ማለት ነው። እዚህ ጋር ነው ያለው አደጋ ማለት ነው። አሁንም ያለው አደጋ እዛ አካባቢ ነው። ግን ሌሎቹ አካባቢዎች ለምሳሌ በማዕከላዊ ኢትዮጵያ፣ በሰሜናዊ ኢትዮጵያ፣ በሰሜን ምስራቅ ኢትዮጵያ ይሄን ያህል ችግር የለም ማለት ነው። ስለዚህ አምናም እዚያ ነው የተከፋ ችግር አልነበረም እዛ አካባቢዎች ማለት ነው። ያለው ችግር ግን የዛ አካባቢ ጥረት ያለው የበልጉ ዝናቡ ነው ችግር የመጣ ነው እንጂ የክረምቱ ዝናብ አምናም ይሄን ያህል ጥረት አልነበረም አምና ማለት ነው። የክረምቱ ዝናብ ማለት የክረምት ዝናብ የሚዘንብባቸው አካባቢዎች ማለት።
ስለዚህ ክረምቱን ብቻ መነሻ አድርገን የሚቀጥለው ዓመት የድርቅ ዓመት አይሆንም ማለት አንችልም ነው አሁን ከእርስዎ የተረዳሁት። ክረምቱንም ከዛው ደግሞ በልጉንም የሚቀጥለውን ዓመት በልግ ማየት አለብን ድርቁ ላለመቀጠሉ ነው የሚሉኝ?
አዎ፣ ምክንያቱም አሁን ከዚህ ከመስከረም በኋላ መስከረም መጨረሻ በኋላ ወደ ታች ይመጣል ዝናቡ ማለት ነው። ዝናቡ እያፈገፈገ ስለሚመጣ አሁን ወደ ቦረና፣ ወደ ሶማሌ፣ ወደ ኮንሶ፣ ወደ ጂንካ፣ ወደ አካባቢዎች ወደ ታች ይመጣል ማለት ዝናቡ ማለት ነው። ስለዚህ ያን ያ ሲዝን በሌላ አካባቢ በጋ ሲሆን፣ በክረምት አካባቢ የነበሩት በጋ ሲሆን፣ በነዚህ አካባቢዎች ደግሞ የዝናብ የሚያገኙበት አካባቢ ነው ማለት ነው። ስለዚህ ያንን ዝናብ ከመስከረም ጀምረን ትንበያ እናደርጋለን ማለት እዛ አካባቢ። ስለዚህ የራሳቸው ትንበያ ይኖራል ማለት ነው። ምክንያቱም ኢትዮጵያ በሙሉ በአንድ ጊዜ ዝናብ ያገኛል ብለን አንደመድምም ማለት ነው። እያንዳንዱ አካባቢ የራሳቸው ሲዘን አላቸው ነው።
የተለያየ ዝናብ ወቅት አለው እያንዳንዱ
አላቸው አካባቢዎች ማለት ነው አሉ ማለት ነው። ክረምት ጊዜ ዝናብ የማያገኙ አካባቢዎች አሉ ማለት ነው።
በ2008 ዓ.ም የክረምት ዝናብ ማነስ፣ በ2009 ደግሞ በአርብቶ አደርና በበልጋ ብቃ አካባቢዎች የተከሰተ ድርቅ ነው ሚሊዮኖችን ለተረጅነት አጋልጦ የቆየው። 2010 እንዴት እንደሚሄድ ግን ተጨማሪ ጊዜ መጠበቅ የግድ ይላል። ከኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ጋር ያደረኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ መለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ከመጨረሻው የዜና መጽሔት ትንታኔ ላይ ደርሰናል። ገዢው የአንጎላ ፓርቲ ኤምፒኤልኤ የሀገሪቱን ጠቅላላ ምርጫ 61 በመቶውን ድምፅ በማግኘት አሸንፏል። የመከላከያ ሚኒስትሩ ሁዋው ሎሬንሶ የሀገሪቱ ፕሬዚደንት መሆን የፓርቲውን ለዓመታት የዘለቀ ሥልጣን ያስቀጥላል ማለት ነው። ዛሬ አርብ የመጨረሻው የምርጫ ውጤት ከመገለጹ በፊት ተቃዋሚ ፓርቲዎች የምርጫ ኮሚሽኑ ቀደም ብሎ ካወጣቸው ውጤቶች እነርሱ በነጻ አካል እንዲጠናቀር ያደረጉት የተሻለ ነው ብለው ነበር። አኒታ ፓውል ከሉዋንዳ ዝርዝር ልካለች፣ ትዝታ በላቸው ታቀርባለች።
የአንጎላ ገዢ ፓርቲ ድል ያጎናጸፈውን የብሔራዊ ምርጫ ውጤት በማድነቅ ላለፉት 42 ረጅም ዓመታት በገዛት ሀገር ስልጣኑን ሊቀጥል ነው። ዋናው ተቃዋሚ ፓርቲ The National Union for the Total Independence of Angola ወይንም UNITA ወገንተኛ ባልሆኑ አካላት የተካሄደ የድምጽ ቆጠራ ውጤት የምርጫ ኮሚሽኑ ይፋ ካደረገው አሃዝ የተለየ ነው ብሏል። ሆኖም የምርጫ ውጤቱ ይገባኛል የሚል አቤቱታ ለፍርድ ቤት ያቀርብ እንደሆነ ዩኒታ አልገለጸም። ኤምፒኤልኤ በአንጎላ አጠቃላዩን መንግስታዊ አስተዳደር የሚቆጣጠር ሲሆን በነዳጅ ዘይት ባለጸጋ የሆነችውን ሀገርም እንደ ግል ይዞታው በመበዝበዝ ይከሰሳል። በዚህ ባለፈው ምርጫ ተቃዋሚዎች ኤምፒኤልኤ የሀገሪቱን ሀብት ለዘመቻው እንደሚጠቀም ሲከሱ ነበር። ኤምፒኤልኤ ግን ያለ አግባብ ሀብት አልተጠቀምኩም፣ ምርጫም አላጭበረበርኩም ሲል ያስተባብላል። ታዛቢዎችም የድምጽ አሰጣጡ ሰላማዊ እንደነበር ይናገራሉ። ዛሬ ማለዳ የመንግስት ቴሌቪዥን የምርጫው ውጤት አመርቂ እንደሆነ አንዳንድ ድምጽ ሰጪዎችን በመጥቀስ ዘገበ። የሆነ ሆኖ በዋና ከተማዋ የአንዳንድ አካባቢ ነዋሪዎች የምርጫው ውጤት ተጭበርብሯል የሚል ጥርጣሬ ያሰሙ ነው። ሉዋንዳ ሰፊው የአንጎላ ክፍለ ሀገር ሲሆን እዚያ ገዢው ፓርቲ የህዝቡን ድምጽ ከተቃዋሚው ጋር 50 በመቶ ነው የተካፈለው። የ47 ዓመቱ ሉቺያኖ ጆአኪም የተቃዋሚ ፓርቲ ደጋፊዎች የሚበዛበት የካሳንጋ ሰፈር ነዋሪ ሲሆን ተቃዋሚዎች የተሻለ ውጤት ሊኖራቸው ይገባል ይላል።
ክሪያንትስ ፎረን ዲስኮርዳር እስቲስ ሪዛልታዶስ
በነዚህ በምርጫ ኮሚሽኑ በተገለጹት ውጤቶች አልስማማም፣ ምክንያቱም በምርጫ ዘመቻው ወቅት ህዝቡ ለውጥ እንደሚፈልግ በቴሌቪዥን ሳይቀር ሲናገር ነበርና ነው ያለው። የአንጎላ ገዢ ፓርቲ ኤምፒኤልኤ እንደ አውሮፓ አቆጣጠር በ1975 ዓመተ ምህረት አገሪቱ ከፖርቱጋል ነጻነቷን ካስመለሰች ወዲህ ስልጣኑን ጨምዶ የያዘ ሲሆን የአገሪቱ ድምጽ ሰጪዎች ቀስ በቀስ በዲሞክራሲያዊ ምርጫ ማስለቀቃቸው የተቃረበ ይመስላል። ፓርቲው እንደ አውሮፓ አቆጣጠር በ2008 82 በመቶውን በ2012 ደግሞ 72 በመቶውን ድምጽ ነው ያሸነፈው። እንደ አውሮፓ አቆጣጠር ከ1979 ዓመተ ምህረት ወዲህ አንድ ሰው ነው ሀገሪቱን የገዛት፣ ፕሬዝዳንት ሆዜ ኤድዋርዶ ዶሻንቶሽ። የ74 ዓመቱ ዶሻንቶሽ ጤና በማጣት አሁን ለፕሬዝዳንትነቱ አልተወዳደሩም። ፓርቲውን ግን መምራት ይቀጥላሉ። የመከላከያ ሚኒስትራቸው ዣኦ ሎሬንሶ በ38 ዓመት ውስጥ ለመጀመሪያ ጊዜ ሁለተኛ ፕሬዝዳንት በመሆን ግዛቱን ይቀጥላሉ።
የዜናና የመጽሔት ክፍለ ጊዜ ዘገባዎችን አጠናቀናል። ክቡራትና ክቡራን አድማጮች አብራችሁን እንድትቆዩ በድጋሚ እንጋብዛለን። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር 3:35 ሌል ነው። ወደ ሁለተኛው አጋማሽ ቅንብሮች ይሆናል የምንሸጋገረው።
የሰብአዊ መብት ተሟጋቹ ሁማን ራይትስ ዋች ዛሬ ባወጣው መግለጫ በትናንትናው ዕለት በጣሊያን ሮም ከተማ ኢትዮጵያውያንና ኤርትራውያን ስደተኞች ላይ ፖሊስ ኃይል ባለው የውሃ ግፊት ያደረሰው ጉዳትና ድብደባ መብት የጣሰ ነው ሲል የጣሊያን መንግሥት ጉዳዩን በፍጥነትና በጥልቀት መመርመር እንዳለበት አስታውቋል። መንገድ ወደቁ በመቶች የሚቆጠሩ ለነዚህ ስደተኞች የጣሊያን መንግስት ባስቸኳይ መጠለያና የሚያስፈልጋቸውን እርዳታ እንዲያሟላላቸውም ጠይቋል። የስደተኞቹ ውሎና አዳራቸው ምን ይመስላል? ለቪኦኤ የሚገኙበት ሁኔታ ገልጸዋል። መስታወት አራጋው ዝርዝር አላት።
ቀዳሚን ጋት ላይ በድንገት ያለምንም ቅድመ ማስጠንቀቂያ በህንጻው ይኖሩ የነበሩ ኢትዮጵያውያንና ኤርትራውያን ስደተኞችን የጣሊያን ፖሊስ ካስወጣ በኋላ አብዛኛዎቹ ወደ ሌላ ቦታ ቢሸሹም 200 የሚሆኑት 50ዎቹ ሴቶች ናቸው በህንጻው አካባቢ ሲውሉ ሲያድሩ ቆይተዋል። ወደ 100 የሚሆኑ ልጆች ያዙ ወላጆች፣ ነፍሰ ጡር ሴቶችና የአካል ጉዳተኞች በህንጻው ውስጥ ቀርተውም ነበር። በትላንትናው ዕለት ግን እነዚህ ስደተኞች በግዳጅ እንዲወጡና ከሌሎች ስደተኞች ጋር መንገድ ላይ እንዲወርቁ ተገደዋል። ሌትሲያ ቤይዳ የሰብአዊ መብት ተሟጋች ሂዩማን ራይትስ ዎች የአፍሪካ ቀንድ መብት ተመራማሪ ናቸው። በጣሊያን ሮም ከተማ ፒያሳ ኢንዲፔንደንሲያ በተባለው ስፍራ ትላንት ስለነበረው ሁኔታ ለቪኦኤ አስረድተዋል።
So in the early hours of yesterday morning the police entered into a house in a square in central Rome which has been inhabited by hundreds of predominantly Ethiopians and Eritreans, many of them recognized refugees who are living and squatting inside this house. And the police went in both into
በጣዋት ህንጻ ውስጥ የቀሩትንና መንገድ ላይ የተኙትን ኢትዮጵያውያንና ኤርትራውያን ከአካባቢው ለማስለቀቅ ከፍተኛ ኃይል ያለው ውሃና ድብደባ የጣሊያን ፖሊስ በስደተኞች ላይ ፈጽሟል። በቦታው የነበሩ ስደተኞች ራሳቸውን ካደጋ ለመከላከል ሲሞክሩ የፖሊሶቹ ምላሽ የከፋ የሆነ እንደመጣ ነግረውናል።
ለአራት አመታት የኖሩበትን ህንጻ እንዲለቁ ለስደተኞቹ ቅድመ ማስጠንቀቂያ ተሰጥቶ ነበር ወይ ስንል የሰብአዊ መብት ተሟጋች የአፍሪካ ቀንድ መብት ተመራማሪ የሆኑትን ሌትሲያ ቤይዳን ጠይቀን ነበር።
Well, there had been a court order of the eviction in December 2016, but since then very little has been done. Very little steps have been taken by the regional and municipal
ህንጻውን ለቀው እንዲወጡ የሚል የፍርድ ቤት ትዕዛዝ ባሳለፍነው አመት አጋማሽ ላይ በርግጥ ነበር። ከትዕዛዝ ባለፈ ግን ምንም አይነት እንቅስቃሴ አልነበረም። የመንግስት አካልም ለነዚሁ ስደተኞች መጠለያ በተቀናጀ መልኩ ለማዘጋጀት አልሞከረም።
በትላንትናው ዕለት 13 ስደተኞች በጣሊያን ፖሊሶች በደረሰባቸው ድብደባ በአምቡላንስ ወደ ህክምና ተወስደዋል። የጣሊያን ፖሊስ ይህንን ድርጊት የፈጸምኩት በጣም አጣዳፊና አስፈላጊ በመሆኑ ነው በማለት አስረድቷል። በህንጻው ውስጥ የነበሩ ስደተኞች ለማብሰያ የሚጠቀሙባቸው በርካታ የጋዝ ሲሊንደሮች ለመንደድ አስጊ ስለነበሩና እሳት ከመነሳቱ በፊት ለመከላከል በሚል ነው የእሳት ማጥፊያ ውሃዎቹን የተጠቀምነው በማለትም ምላሽ ሰጥቷል። የሰብአዊ መብት ተሟጋች ሂዩማን ስዎች የተለያዩ የማህበራዊ ድረገጾች ላይ የወጡትን በትላንትናው ዕለት የነበረውን ሁኔታ የሚያሳዩ ቪዲዮዎችን ዋቢ አድርጓል። የጣሊያን መንግስት ሆም ብሎ ኃይል ያለውን ውሃ ስደተኞቹ ላይ አነጣጥሮ መጉዳት እንደጀመረ በመግለጽ ስደተኞቹ ውሃውን ለማስቆም ያገኙትን ሁሉ ወደ ፖሊሶቹ ይወረውሩ እንደነበርም አስረድቷል። ወደ ፖሊሶቹ የጋዝ ሲሊንደርና ድንጋይ ይወረውሩ ከነበሩት ውስጥ አራት ሰዎች ለምርመራ በእስር ላይ ይገኛሉ። የሰብአዊ መብት ተሟጋች Human Rights Watch የአፍሪካ ቀንድ ተመራማሪ የሆኑት ሌትሲያ ቤይዳ በትላንትናው ዕለት የጣሊያን ፖሊሶች በስደተኞቹ ላይ ላደረሱት ድብደባና ጉዳት የጣሊያን መንግስት ተጠያቂ እንደሆነ ይናገራሉ።
One of the key issues here is that they are also talking about the police going in and firing water cannons directly at individuals who were sleeping. These are questions which it is the responsibility of the government to look into. We have
ትልቁና ቁልፉ ጥያቄ የሚሆነው ፖሊሶች በመኝታ ላይ ይገኙ የነበሩ ስደተኞች ላይ ውሃውን ለምን አነጣጥረው ያፈሱ እንደነበረ ነው። ምክንያቱ እንዲመረመርልን መንግስትን ጠይቀናል። አንድ የጣሊያን ፖሊስም ስደተኞቹን ያላግባብ ሲይዝና ሲያስፈራራ ነበር። እሱም በመርመራ ላይ ይገኛል። ሁለት ፖሊሶች ላይ እንዲሁ ምርመራ እየተካሄደ ይገኛል። በአጠቃላይ ትላንት ስለነበረው ሁኔታ ሙሉ ምርመራ እንዲደረግ ነው እኛ የምንፈልገው።
ወደ ስደተኞቹ ደውለን የዛሬው ውሏቸውን ጠይቀን ነበር። ከከተማዋ ወጣ ያለ ቦታ እንደተወሰዱና ሜዳ ላይ ፈሰው እንዳደሩ ነግረውናል።
እንዴት ናችሁ? እንዴት ዋላችሁ? ዛሬ
ያው መንገድ ላይ አድረናል። ሽታ አለበት እንደለበት አድረናል። ነገ ሰላም አይሰፋም።
ምንድን ነው ያሏችሁ?
እኛ ምንም ነገር የለም። ነገር ጋዜጠኛ አንስቶ እንትን ብሎናል። ዛሬ ነገ ሰላማዊ ሰልፍ ነው። እስካሁን ጣላንም መልስ የለውም። ያው ጠበቅ ነው። ወደ ትቡርቲና አልፈሽ ከትቡርቲና ወደ ውስጥ ጫካ ማንም የሚያደርገኝ እንጂ ቁጭ አድርገው ነው።
ምንም ለእኛ ክብረት የላችሁም። ጥቁር ማለት ዝንብ ማለት አህያ ማለት ናቸው። እና እናንተ ብትሞቱ ምንም አይደለም እያሉ በቃ ትናንትና እነዛረት ዛሬ በጣም ደህና ነው። ጋዜጠኛ ከሌላ ሀገር መጥቶ ስለነበር አፈሩ። ትናንትና ብዙ ሰው ተቀጥጦ ብዙ ሰው ጉዳት ደርሶበታል። ትናንትና ቦታ አለው ብሎ ወሰዱም ዝም ብሎ ጫካ። እንደገና ምንም ነገር ማደሪያ የለም። ያው በዛ ላይ ደግሞ ሰው ካለምንም ጥፋት ደብድቦ ሴትና ወንድ ወስዶ የት ቦታ እንዳስገባቸው አናውቅም። እዛ ላይ ጓደኞችን ጉዳት ደርሶባቸው ሆስፒታል ውስጥም የተኛሉ።
ማንም ያናገራችሁ የለም ከመንግስት አካል?
ማንም። ዝም ብሎ ኢንተርቪው ዝም ብሎ ከሌላ ሀገር የመጡ ጋዜጠኛ ነው እንጂ አንድ ነገር የረዳን ሰው የለም እስካሁን። የውልሽ ልጆችም ሴቶችም እኛ ስንት ቀናችን ነው ፋስ ላይ ነው ማንም አለም እያየን ነው። ህፃንም ትልቁም ትንሹም እስፋስ ላይ ተጠቅመዋል። ማንም ሰው ዝም ብሎ ያየ ሰው የለም።
ግን ህፃናትና እናቶችን ወስደናል ብለዋል ነበር እንዴ? መጠለያ ወስደዋል?
አልወሰድም አለ። አሁን የውል ከጎን ያለች አንድ ህፃን ያላት ሴትም አለች። አሁን ያለ ያለን ያልሄደች ሲወስዷቸው ምንድነው ባላቸው ከነሱ ተለይ ሆነ። በዚህ ላይ አንድ ካሜራ ፊት አራት ሴት ነው የሚተኝ አልጋው እንደተሰራራ አንድ ካሜራ ውስጥ ማለት ነው። በዛ ላይ ልጆችም አለ የልጆችም አልጋ አለ። ክሽነ እንደዚህ ለጉርም ለብዙ ሰው ስለሆነ ስለማይመቻቸው ሽንት ቤት ምናምን ጥሎ ወጥቶ መጡ ማለት ነው።
ጎረራችን በመልቀስ ተዘግተዋል። እንግዲህ ጎዳና ላይ ተጥለ ነው ያለ ነው። ማንም እንደዚህ ብሎ ወስዶ የሚወስደን ሰው የለም። ትናንት የሆነ ቦታ ሄደን ምንጣፍ የሌለም ምን የሌለም ምን የለው በቃ እዛ መሬት ላይ ተኝተን አደር።
ቤት ነው ምንድን ነው አሁን የተሰጣችሁ ቤት?
አረ ዝም ብለህ ሜዳ ከከተማ ያወጣ ሜዳ ነው ቤት አይደለም። ከከተማ ያወጣ ሜዳ ምንም የሌለው ነገር ማለት እዛ ሄደን በቃ ሽንት ቤት የለም ምን የለም ምን የለም በቃ ተጥለን ብራንዳ ላይ የሚተኛ ሰው ነው ያለው። ሰው እንኳን ብራንዳ የሚተኛ ምንጣፍ አለው እኛ ሳለ ምንጣፍ ነው።
መቶሽ ትላንትና ምንድን ነበር የተፈጠረው? ትላንትና
እኔም እጄ ላይ ገንቱን መቶኛል በዱላ።
ለምንድን ነው የመቶሽ? ስትታገይ
የሆነ ወንድማችን ሊወስዱት ብሎ እኔ እሱን አትወስዱት ምንም ካለ ጥፋት እያልኩ እያለ መጡ እጄ ላይ መታኝ ፖሊስ በዱላ።
እንዴት ነሽ አሁን እጅ?
አሁን ደህና ነኝ እግዚአብሔር ይመስገን።
ሕክምና አግኝተሻል?
ደህና ነኝ። ሕክምና ኧረ አልሄድኩም እጄ አብጠዋል። አሁን
ማን ነው የሚያመጣላችሁ ምግብ?
አበሻዎቹ እዚያ አካባቢ የሚኖሩ እነሱ ነው የሚያመጡልን እንጂ ጥቁር ስለሆነ በቃ እዚህ ያለ ጠንንም አያመጡልን መገብ።
ንብረታችን የት እንዳስቀመጠው አናውቅም። አንደኛው ከቤት ሆን አልዋሰና በጎርሳን ያወጣ ነው ደግሞ እዛ ትተን ወጣ ነው ማለት። አሁን እጃችን ላይ ምንም ነገር የለም። ቀን ሙሉን ከዛ ያባረሩ ማለት ከዛ ያው መኪና የሚያጸዳ መጥተው ሁሉም ነገር አልቶ አሁን ቢያሳው ሲያየው ምንም ነገር የለም። ቦርሳው የለም ምን የለም የት እንደወሰዱት አይታወቅም።
ትላንትና ምንም ነገር አድርጌ አይደለም ከህዝቡ ጋር እየሮጥኩ ነበረ። ወንዶቹ እንዳይመቱ ከሴት ነበርኩ። ልጁን ለማስጣት እንትን ስል ለፖሊሶች እኔን እጄንና ወገቤን አካባቢ ጡቴ ስር መቱኝ ማለት ነው። እዛ ጭንቅላቴ መቱኝ። እኔ እንደውም ማልታወቀኝ ነበር ለመሮጥ ስል በውሃው ወደኩኝ ማለት ነው። ጫለት አዞረኝና ወደኩኝ በራሴ ማለት ነው። ከዛ በኋላ የሆነውን ነገር አልነበረም። ውሃ ህዝቡን በውሃ እያባረሩ በዱላ ወንዶቹን እንዳለ ጨፈጨፏቸው። በቃ በውሻ ነው የታየንበት ሀገር ትናንትና ነው። በቃ የሚገርም ሁኔታ ነበረ ማለት ነው።
እንደ ሰብአዊ መብት ተሟጋች ገለጻ ጣሊያን በየጊዜው ወደ ሀገሪቱ የሚገቡ በሺዎች ለሚቆጠሩ ስደተኞች የተሟላ መጠለያ ለማዘጋጀት የተቀናጀ አሰራር የላትም። ከፒያሳ ኢንዲፔንደንሲያ ህንጻ ሌላ ከ3000 በላይ ስደተኞች ይኖራሉ ተብሎ የሚገመትባቸው ሁለት ህንጻዎችም አሉ። በእነዚህ ህንጻ የሚኖሩት አብዛኛዎቹ ስደተኞች እንደሆኑ ነው የሰብአዊ መብት ተሟጋች ድርጅት የገለጸው።
ቀጣዩ ቅንብር አፍሪካ በጋዜጦች ነው። የፕሮግራሙ አዘጋጅና አቅራቢ አዳነች ፍሳዬ ነች።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያው ትግራይ ክልል በመልሶ ማልማት ጥረት የወርቅ ሽልማት አገኘ። ኢትዮጵያ ላይ በተደጋጋሚ በደረሰው ድርቅ ምክንያት በሚሊዮኖች የሚቆጠሩ ሰዎች አስቸኳይ የምግብ ረድኤት እንደሚያስፈልጋቸው ታወቀ። የአንጎላ ገዢ መደብ ፖርቱጋል ላይ ገንዘብ እያፈሰሰ መሆኑ ተገለጸ የሚሉ ርዕሶች ነው በዛሬው ቅንብራችን የምንመለከተው።
ትግራይ ክልል የተራቆተውና መሬት መልሶ በማልማት ተግባር ላሳየው ጥረትና ላወጣው ፖሊሲ የወርቅ ሜዳሊያ ሽልማት ማሸነፉን ሮይተርስ የዜና አገልግሎት ድረገጽ ዘግቧል። ትግራይ በአንደኛነት አሸናፊ ሆነው ባለም አቀፍ ደረጃ ከቀረቡት ምርጥ ፖሊሲዎች መካከል ተወዳድሮ ቀዳሚ በመሆኑ እንደሆነ ሮይተርስ ጠቅሷል። ሽልማቱን ከተባበሩት መንግስታት ድርጅት ጋር ሆኖ ያስተባበረው World Future Council የተባለው ተቋም ነው። ሽልማት የሚሰጠውም በተባበሩት መንግስታት ድርጅት ድጋፍ ነው። የትግራይ አስተዳደር እርከኖችን ለመስራት፣ የመስኖ ውጥኖችን ለመዘርጋት፣ በተራራና ኮረብታማ አካባቢዎች የአፈር መሸርሸርን ለመከላከል፣ የድንጋይ ግድግዳዎችን ለመስራት በጎ ፈቃደኛ የገጠር ነዋሪዎች በአመት 20 ቀናት እንዲያገለግሉ ማድረጉን የሚሰሩትም ካለምንም ክፍያ መሆኑን ዘገባው ገልጿል። የዚህ ሁሉ ልፋት ውጤት በተግባር እንደታየ የሮይተርስ ድረገጽ ሲያብራራ የከርሰ ምድር ውሃ መጠን ከፍ ማለቱን፣ የአፈር መሸርሸር መቀነሱን፣ የሰዎች የእህል ማምረት ብቃት ማደጉንና የሚያገኙት ገቢ መጠን ከፍ ማለቱን አስገንዝቧል።
የኢትዮጵያው ትግራይ ክልል የተራቆቱ መሬቶች መልሶ የማልማት ጥረት እውነታ ሊሆን እንደሚችል በተግባር አሳይቷል። ሌሎች የአፍሪካ ሀገሮችም ፈለጉን እንዲከተሉ ተምሳሌት ሆኗል ሲሉ ሽልማቱን ያስተባበረው World Future Council ስራ አስኪያጅ አሌክሳንደር ዋንደን መናገራቸውን የሮይተርስ ዘገባ አውስቷል። ህዝቡ ባደረገው የመልሶ ማልማት ጥረት ምክንያት ትግራይ ክልል በአሁኑ ወቅት ካለፉት 145 ዓመታት ወዲህ የበለጠ ለምነት አሳይቷል ብለዋል በWorld Council የመልሶ ማልማት ስራ ጠቢብ ክሪስ ሬጅ። ትግራይ ላይ በ15 ዓመታት ውስጥ ሴቶች፣ ወንዶችና ልጆች በህብረት ባደረጉት ጥረት 1 ሚሊዮን ሄክታር የሚሆን መሬትን መልሶ ለማልማት ቢያንስ 90 ሚሊዮን ቶነች የሚሆን አፈርና አለት በእጃቸው አንቀሳቅሰዋል ሲሉ ረጅ ማስረዳታቸውን ሮይተርስ የዜና አገልግሎት አስነብቧል።
ዘ ኢንዲፔንደንት የተባለ የብሪታንያ የሚወጣ ድረገጽ ደግሞ ኢትዮጵያ ውስጥ የተፈጥሮ ሁኔታ ባስከተለው ተከታታይ ቀውስ ምክንያት በብዙ ሚሊዮን የሚቆጠሩ ሰዎች የምግብ ረድኤት እንደሚያስፈልጋቸው ጠቁሟል። ቢያንስ 7.8 ሚሊዮን የሚሆኑ ዜጎች ካለፈው ሚያዝያ ወር አንስቶ የአስቸኳይ ጊዜ ረድኤት ሲያገኙ ቆይቷል። ካለፈው ጥር ወር አንስቶ ከነበረው 5.6 ሚሊዮን ከፍ ብሏል ማለት ነው። ይሁንና በሶማሌ ክልል ያሉ 700 ሺህ የሚሆኑ ሰዎች በጥሪት እጥረት ምክንያት የረድኤት አቅርቦት ስላላገኙ የረሃብ ሁኔታ ሊገጥማቸው ይችላል የሚል ስጋት እንዳለ ድረገጹ ገልጿል። ኦክስፋም የተባለው ዓለም አቀፍ የ20 ረድኤት ድርጅቶች ኮንፌዴሬሽን በአሁኑ ወቅት እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን በዶናልድ ትራምፕና በሰሜን ኮሪያ ላይ ያተኮረው ዓለም አቀፍ ማህበረሰብ ኢትዮጵያ ውስጥ ያለው ሁኔታ ወደ ከባድ ቀውስ ከመድረሱ በፊት እርምጃ እንዲወስድ ጥሪ አድርጓል።
የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ጽህፈት ቤት ተባብረው ያወጡት ዘገባ በድርቅ በተጎዱት አካባቢዎች ያለው የምግብ እጥረት እየተባባሰ ሄዷል ሲል አስጠንቅቋል። በሀገሪቱ ካሉት ከግማሽ በላይ የሚሆኑ 228 ወረዳዎች ረድኤት ካልተገኘ በስተቀር ሰዎች ሊሞቱ በሚችሉበት ደረጃ ላይ እንዳሉ ዘገባው ጠቁሟል። የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ሶማሌ ክልል ውስጥ 2 ሚሊዮን የሚሆኑ ከብቶች እንዳለቁ ገልጿል። በድርቅ የሚጎዱ አካባቢዎች እንዳሉ ሆኖ የጎርፍ መጥለቅለቅ የሚገጥማቸው አካባቢዎችም እንዳሉ ዘገባው ሲያስረዳ ኦሮሚያ ውስጥ ባለፈው ሐምሌ ወር በአዳማ፣ በአርሲና በምስራቅ ሸቃ ዞን 4 ጊዜ የጎርፍ መጥለቅለቅ መመዝገቡን ኢንዲፔንደንት ድረገጽ አውስቷል። ከ50 በላይ የሚሆኑ ቤቶች በጎርፍ መጥለቅለቅ እንደፈረሱ፣ 800 ሄክታር የሚሆን የፍራፍሬና የአትክልት ተክሎች እንደወደመ ዘገባው ገልጿል።
ኒውዮርክ ታይምስ ጋዜጣ ድረገጽ ላይ ወጣው ጽሑፍ በበኩሉም ፖርቹጋል ባንጎላ ላይ ለምት ዓመታት ያህል በቅኝ ግዛትነት የበላይነት ቦታ ነበራት፣ አሁን ግን የተገላቢጦሽ ሆኗል ይላል። ካስኬድስ በተባለው በበጋ ወራት ገዢው መደብ የሚያርፍበትና የሚዝናናበት የባህር ጠረፍ አዲስ 14 ፎቆች ያሉት ኮንዶሚኒየም ህንጻ ተሰርቷል። አብዛኛዎቹን አፓርትመንቶቹን የገዛው ታዲያ የአንጎላ ገዢ መደብ ነው። አንዳንዴ በብዛት ይገዛሉ። ስለሆነም አካባቢው የአንጎላውያን ህንጻ የሚል ስያሜ አትርፏል ሲል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ ወጣው ጽሑፍ ገልጿል። በፖርቹጋል ዋና ከተማ ሊዝበን ባለው ዋናው የልብስ መደብሮች ጎዳና የአንጎላ ሊቃን ምርጥ ልብሶችና ቦርሳዎች እንደሚገዙበትና በአንድ ማዘን ኤዛቤል ዶ ሳንቶስ የተባሉ አንጎላዊት ባለጸጋ ጽሕፈት ቤት እንደሚታይ ድረገጹ አውስቷል። ከአፍሪካ ሀብታማ ሴት የሚባሉት አንቶስ በፖርቱጋል ያሉ ትልልቅ ባንኮችን ሚዲያንና የኤነርጂ ኢንዱስትሪን የገዙ ናቸው። በፖርቱጋል ሀያላን ከሚባሉት ሰዎች መካከል አንዷ ሲሆኑ አንጎላን ለ38 ዓመታት ያህል የገዙት ጆሴ ኤድዋርዶ ዶሳንቶስ ልጅ ናቸው ሲል ኒውዮርክ ታይምስ ጋዜጣ ድረ ገጽ ላይ የወጣው ጽሑፍ ጠቅሷል።
በአሁኑ ወቅት ገንዘብ ወደ ፖርቱጋል የምታፈሰው አንጎላ በመቶዎች ለሚቆጠሩ ዓመታት ያህል በፖርቱጋል አስከፊ ቅኝ አገዛዝ ስትሰቃይ የነበረች ሀገር ናት። በአሁኑ ወቅት አንጎላ አፍሪካ ውስጥ ትልልቅ ከሚባሉት ነዳጅ ዘይት አምራች ሀገሮች አንዷ ናት። ተጠቃሚው ግን የአንጎላ ገዥ መደብ ነው። ህዝቡ ግን በድህነት እንደሚኖር ተገልጿል። አንጎላ በዓለም ደረጃ በከፍተኛ ሙስና ከሚከሰሱት ሀገሮች መካከል አንዷ ነች። የኢኮኖሚ ትብብርና የልማት ድርጅት በገለጸው መሰረት ፖርቱጋል በአንጎላ በኩል የሚደረገውን የሙስናና የገንዘብ ሽግግርን አስመልክቶ የላላ አያያዝ እንዳላት የኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። ከአንጎላ ወደ ፖርቱጋል የሚገባው ገንዘብ ከፍተኛ ብዛት ያለው ከመሆኑ የተነሳ የአንጎላ ባለሥልጣኖች ፖርቱጋል ውስጥ በሙስና ተግባር እየተመረመሩ ናቸው የሚል ወሬ ሲሰማ አንጎላ ከፖርቱጋል ጋር ያለኝን ግንኙነት አቋርጣለሁ በማለት ስትዝት የፖርቱጋል የውጭ ጉዳይ ሚኒስትር ይቅርታ ጠይቀዋል ሲል የኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
የተከበራችሁ አድማጮች፣ ከመጨረሻው ቅንብር ላይ ደርሰናል። በነገው ዕለት እዚህ ዋሽንግተን ዲሲ የሚካሄደውን ስነ ስርዓት የተመለከተ ነው። ከሲቪል ማህበረሰብ ተሳትፎ፣ ህግ፣ የፋይናንስ፣ ጤናና የህፃናት ጉዳዮች እንዲሁም ከሙያና የስራ ዕድልን እስከሚመለከቱ በርካታ ርዕሰ ጉዳዮች በየመስኮቹ ዕውቅና ያላቸው ባለሙያዎች የሚሳተፉባቸው ውይይቶችና ልዩ ልዩ ዝግጅቶች የሚካተቱበት ስነ ስርዓት በኢቢኤስ ቴሌቪዥን ሄለን ሾው በተባለው ፕሮግራም አዘጋጅነት የተሰናዳውን ይህን ስነ ስርዓት አስመልክቶ አዘጋጇን ሄለን መስፍንን አሉላ ከበደ ባጭሩ አነጋግሯል።
ሄለን መስፍን፣ በኢቢኤስ ቴሌቪዥን በስምሽ የሚጠራ ቴሌቪዥን ፕሮግራም አለሽ፣ ሄለን ሾው የተባለ። በቅድሚያ እንኳን ወደ ፕሮግራማችን ብቅ አልሽ።
እንኳን ደህና ቆየህልኝ። በጣም አመሰግናለሁ ይህንን እድል ስለሰጠኸኝ።
ማህበረሰብን ለማጎልበት የሚል ስም ሰጥታችሁታል። በግርድፍ ወደ አማርኛ እየመለስኩ ነው። በቴሌቪዥን ፕሮግራምሽ መነሻነት የተዘጋጀ ስነ ስርዓት፣ እስኪ ስለ ዝግጅቱ ባጭሩ ግለጭልን። ምንድን ነው አላማው? ምንስ ለማከናወን ነው የተነሳሽው?
ደስ ይለኛል። እንዳልከው ኤምፓወር ዘ ኮሚኒቲ ዊከንድ ይባላል። አንተ ባልከው በትርጓሜ በጣም ደስ ይላል። ኢቨን ቤተር። የተዘጋጀበት ምክንያት እንዳልከው ነው። ይህንን ፕሮግራም በኢቢኤስ ፕላትፎርም ላይ ሳዘጋጅ ወደ 1-5 ዓመት ይሆነኛል። በዛ ፕሮግራም ላይ በጣም ብዙ የተለያዩ ኤክስፐርቶች፣ የተለያዩ ሰዎች የራሳቸውን ህይወት ለማካፈል ሰው ሊማርበት ይችላል፣ ሰው ሊታነጽበት ይችላል ብለን የምናስባቸውን አርዕስቶች እያነሳን ፕሮግራሙን ስናዘጋጅ እነዚህ እንግዶቼ ጋር ብዙ የምንነጋገረው ለምንድን ነው እዚህ አሜሪካን ሀገር የምንኖር ሰዎች እንደዚህ አይነት ነገር እርስ በርሳችን መረጃ የምንቀባበልበት ዝግጅት ቢኖር፣ እንደ ብዛታችን እንደ ቁጥራችን እንደዚህ አይነት ነገሮች ቢገናኙ የሚያገናኙን ነገሮች ቢኖሩ ጥሩ ነው የሚል ሀሳብ ሁሌ እንነጋገራለን ከእንግዶቼ ጋር እና ይሄ ለብዙ ጊዜ አስበነው የነበረው ነገር ነው አሁን የሆነው ያለው እና አጠቃላይ እንደ ዋናው ሀሳቡ ማብቃት፣ መተዋወቅ፣ ማደግ ብለን የሰየም ነው። ህብረተሰባችን አሁን ለምሳሌ ትልቅ የእግር ኳስ ጨዋታ አለ፣ በጣም ደስ የሚል ሰውን የሚያገናኝ የተለያዩ ደግሞ የባህል ስነስርዓቶች አሉ እና ትንሽ ክፍተት ግን ያየ ነው የዚህ የመረጃ መቀባበያ ፕላትፎርሞች አለመኖራቸውን ነው እና ፕሮግራሙ ዋና ሀሳብ ጤናን በተመለከተ፣ የስራን ምክር በተመለከተ፣ የልጆችን ጉዳይ በተመለከተ፣ የገንዘብ የፐርሰናል ፋይናንስን ነገር በተመለከተ እንደዚሁም ደግሞ ሌሎች እኛን አዝ ኢሚግራንት እዚህ ሀገር የሚነኩንን ሀሳቡን እያነሳል ለምንድን ማንነጋገርበት በሚል በዛ ሀሳብ ነው የተነሳው ይሄ ነገር እና መረጃ መቀባበያ ዋና መሰረቱ መረጃ መቀባበያ አንድ ላይ በህብረተሰብ ለማደግ ማለት ነው።
የአየር ሰዓታችን ምጥን በመሆኑ ብቻ ነው እንገታው። እውቅና ያላቸው በስራው መንገድ የተጓዙ የተጨበጠ የሚታወቅ ስራ የሰሩ ሰዎች እንግዶች አሉ። ቀኑን ሙሉ በስፍራው ለተገኘ ሰው ትንፋሽ የሚያሳጣ ይመስላል። በጣም ብዙ ዝግጅቶች ነው ያለው። እንደሚሳካም ተስፋ አደርጋለሁ። ከዝግጅቱ ማግስት እንዴት ተከናወነ? በይዘት ደረጃ ሆነ የተቃቀሻቸውን በአየር ሰዓት ገዳቢነት ሙሉ ልናቀርብ የማንችላቸውን ሀሳቦች ተመልሰን ከአንቺ ጋር እንወያያለን።
ደሻ
የሄለን ሾው አዘጋጅ ሄለን መስፍን ለጊዜሽ አመሰግናለሁ። መልካም እድል።
ታንክ ዩ ታንክ ዩ ታንክ ዩ
አሁን አድማጮች ውይይቱ ሰፋ ያለ ነው። ሙሉውን ዘገባ በድረገጻችን ተከታተሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በዩናይትድ ስቴትስ ረድኤት የተመሰረተው ስለ ምግብ ዋስትና ጉዳይ አስቀድሞ የሚያስጠነቅቀው ስርዓት በደቡብ ምስራቅ ኢትዮጵያ ያለው የመራብና የተመጣጠነ ምግብ እጥረት እየተባባሰ መሄዱን አመልክቷል። በድርቅ በተጎዳው ሶማሊ ክልል ያሉት በርካታ ሰዎች የምግብ እጥረት ተደቅኖባቸዋል። ኬንያ ውስጥም የኢትዮጵያን ያህል ባይሆንም ከመጋቢት እስከ ግንቦት ወር በነበረው ጊዜ ውስጥ በቂ ዝናብ ባለመገኘቱ ደረቅና ከፊል ደረቅ በሆኑት ክልሎች ከፍተኛ የምግብ እጥረት እንደሚገጥማቸው ታውቋል። የአፍሪካ ቀንድ ከስድስት ዓመታት በፊት በታሪክ አስከፊ ከሚባሉት ድርቆች ጋር የሚፈረጅ ድርቅ ገጥሞት ነበር። በቀጣዮቹ ዓመታትም በቂ ዝናብ ባለመገኘቱ በድርቅ ክፉኛ የተመቱት አካባቢዎች የማገገም ዕድል አላገኙም። ከዚያ ደግሞ አምናና አቻምና ኤልኒኖ የተባለው የአየር ንብረት ለውጥ ባስከተለው ድርቅ ምክንያት በአፍሪካ ቀንድ ባሉት ደረቅ አካባቢዎች የእርሻ ምርትና የከብት ርቢ አሽቆለቆለ። የምግብ ዋጋ ናረ። የምግብ እጥረቱ ተባባሰ። ከዛ ጋር በተያያዘም በሽታ ገባ። በአሁኑ ወቅት 7.8 ሚሊዮን የሚሆኑ ኢትዮጵያውያን በከባድ የምግብ እጥረት እየተሰቃዩ ናቸው። ኬንያ ላይ ደግሞ 2.6 ሚሊዮን የሚሆኑ ሰዎች ተመሳሳይ ችግር ገጥሟቸዋል። ዩናይትድ ስቴትስ ለኢትዮጵያና ለኬንያ ከ169 ሚሊዮን ዶላር በላይ የሚገመት ሰብአዊ ረድኤት እንደምታቀርብ በያዝነው ወር ያስታወቀችውም ለዚህ ነው። ዩናይትድ ስቴትስ የአስቸኳይ ጊዜ ረድኤትን ከፍ እያደረገች ነው። ዩናይትድ ስቴትስ የምትሰጠው ረድኤት በተመጣጣኝ የምግብ እጥረት የተጎዱትን ልጆች ይመግባል። ንጹህ የመጠጥ ውሃና ወሳኝ የሆነውን የሕክምና አገልግሎት ለማቅረብ ይረዳል። ይህ እርዳታ ኢትዮጵያ ውስጥ 3 ሚሊዮን ለሚሆኑ ሰዎች የምግብ እርዳታ ያቀርባል። ዩናይትድ ስቴትስ ኬንያ ውስጥ በድርቅ የተጎዱትን ከመርዳት አልፋ ድርቅና ግጭትን ሸሽተው ወደ ኬንያ የተሰደዱትን ስደተኞችንም ትረዳለች። ረሃብ አይደለም፣ ይሁንና ወደ ረሃብ ደረጃ እየተጠጋ ነው ብለዋል ማት ኒምስ። ኒምስ የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎት የምግብ ለሰላም ምክትል ስራ አስኪያጅ ናቸው። አሁን መርዳት የምንፈልገውም የምግብ እጥረቱ ወደ ረሃብ ደረጃ እንዳይደርስ ለመከላከል ነው ሲሉ ኒምስ ማስገንዘባቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ናቸው የቀሩት። አንድ የፕሮግራም ማሳሰቢያ አለን።
የድርድሩ ትልቁ ዓላማ ወይም ደግሞ ወደፊት እንዲጫወት የፈለግነው ሚና ሰላማዊና ዲሞክራሲያዊ በሆነ መንገድ ከገዢው ፓርቲ ጋር ያሉንን የህዝብ ጥያቄዎችና የልዩነት ሀሳቦችን ወደ መሬት አውርዶ ጠረጴዛ ዙሪያ ላይ መነጋገር የሚያስችል አሰራር እንዲፈጠር ነው በእኛ በኩል ቅድመ ሁኔታ ብለን የጀመርነው።
ድርድሩ በዚህ መልኩ ቀጥሎ ብሔራዊ ስሜትን መፍጠር ነው ግቡ እንዲሆን የምንፈልገው እና ማምነው። ብሔራዊ ስሜት ካልተፈጠረ አንድነት ሊኖር አይችልም። አሁን ባለው ሁኔታም የሚቀርቡ አማራጮች ሁሉ ችግር ፈቺዎች አይደሉም።
አድማጮች፣ ነገ ቅዳሜ የሙዚቃ ቃና ዝግጅት መኖሩንም ለማስታወስ እንወዳለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
ቆንጂት ታየነን በዚሁ እንሰናበታለን።
ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
ቀደም ሲል የሰማችኋቸው ባጭሩ የቀረቡት እንግዶቻችን የኢዴፓ ሊቀመንበርና የመኢአድ ምክትል ፕሬዚደንት ናቸው። በነገ ምሽት ዝግጅታችን ይቀርባሉ። እንድታደምጡ እንጋብዛለን። በሰላም ይደሩ። በእኛ በኩል የትግርኛ ቋንቋ ስርጭት ይቀጥላል። Thank you.